በአንድ ወር ጊዜ ውስጥ አገር አድን ጉባኤ የተባለ ስብሰባ ኢትዮጵያ ውስጥ ለመጥራት ማቀዳቸውን ሲያትል ዋሽንግተን ላይ ለሶስት ቀናት የተካሄደ የሲቪል ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባ ተሳታፊዎች አስታውቀዋል። ስብሰባው ለሶስት ቀናት ተካሂዶ ትላንት ተጠናቋል። ዝርዝሩን ሰለሞን አባተ ይዞታል።
ሲያትል ዋሽንግተን ላይ ካለፈው አርብ እስከ ትናንት ሰኞ የተሰበሰቡት የፖለቲካ ድርጅቶችና የህብረተሰብ ወይም ሲቪክ ማህበራት ስብሰባቸው የተሳካ እንደነበረ ተናግረዋል።
ይሽዋስ አሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነኝ። ለዚህ ለፓርቲዎች ስብሰባ ከአዲስ አበባ ነው የመጣሁት። እንግዲህ ከዚህ በፊት ይሄ ትብብር ባዘጋጀው የዳላስ ስብሰባ ላይም በእንግድነት ተገኝቼ ነበርና በጣም ጥሩ ነው። በተለይ ለለውጥ የሚሰሩ ድርጅቶችን፣ ግብረሰናይ ድርጅቶችንም የፖለቲካ ፓርቲዎችንም የሚያሰባስብና የሚያቀራርብ ስራ እየሰሩ ነው። ከዛ በተረፈ የዜጎች ቻርተር የሚባል አዘጋጅተው የሰጡን ነበረ መነሻ። በዛ ሰማያዊ ፓርቲም በምክር ቤት ተወያይተንበት ጠቃሚ እንደሆነ ለህዝብ መድረስ እንዳለበት አምነን እሱን እየሰራን ነበር። እንግዲህ ከዛ የቀጠለ ነው ይሄ ፓርቲዎች ስብሰባ። እንደ ፓርቲ የኢትዮጵያ ከአገዛዝ ወደ ዲሞክራሲ የሚደረገው ሽግግር እንደ ሁልጊዜው ወደ ባሰ እንዳይሄድ አጥብቀን እየሰራን ነው ያለው። ምናልባት በሰፊው እናነሳዋለን በኋላ። በስብሰባ ላይም እንደተነሳው ከሰገሌ ጦርነት ጀምሮ ያሉት ሽግግሮች በሙሉ ወደ ባሰ የሚወስዱ ናቸው እና እሱ ላይ መቼም ለውጥ ተፈጥሯዊ ነው አይቀርምና ኢትዮጵያን የተሻለ የሚያደርግ ለውጥ ለማድረግ የሚመጣውን ለውጥ መነጋገር መሰባሰብ አለብን፣ ቢያንስ በሚያስማማን ነገር ላይ አንድ ላይ መስራት አለብን በሚል ሀገር ውስጥ 5 ድርጅቶች ተጠርተናል። ከዚህ ደግሞ ወደ 21 ድርጅቶች አጠቃላይ ወደ 26 ድርጅት ነው የተጠራውና
የፖለቲካ ድርጅቶች ነው የሚሉት።
የፖለቲካ ድርጅቶች ብቻ? አዎ። የትብብር እዚህ ላይ አስተባባሪና ፕሮግራሙን ፋሲሊቴት ማድረግ ብቻ ነው እንጂ ውሳኔውም ላይ እንትኑም ላይ የፖለቲካ ድርጅቶች ብቻ ነው የሰሩት እና በጣም ደስ የሚልና ታሪካዊ ነበረ።
የስብሰባው አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር 25 ሲቪክ ማህበራት የተሰበሰቡበት መሆኑን የገለጹት የትብብሩ ዋና ጸሐፊ ዶክተር እርቁ ይመርም የስብሰባው ውጤት የተሻለ ስራ ይገኛል የሚል መተማመን እንዳሳደረባቸው ተናግረዋል።
በጣም ነው የተደሰትኩት፣ በጣም ነው የረካሁት። ከስብሰባው በፊት ትንሽ ፍርሃትና ስጋት ነበረኝ። ምክንያቱም ከዚህ በፊት የፖለቲካ ድርጅቶችን የማሰባሰብ ስራ ስሰራ ስለነበረ በጣም አስቸጋሪና አንጨቃጫቂ ባልሆነ ነገር ሁሉ ይታይ ስለነበረ ያ ባህል አሁንም ይታያል ብዬ ፈርቼ ነበረ። በጣም ሰግቼ ነበር፣ ግን እንደዛ አልነበረም። ሪሊ ሁሉም ለመግባባትና ለመነጋገር ለመናበብ ጉጉትና ፍላጎት ነበረው እና በዛ መንፈስ ነው የተካሄደው። ለለውጥ መዘጋጀት የለውጡም ሂደት እንደሚሆን በደንብ ነው የተነጋገሩበት።
በስብሰባው ላይ የተገኙት 21 የፖለቲካ ድርጅቶች እርስ በርሳቸው እንዲተዋወቁ ከዚያም የኢትዮጵያ የወቅቱ ዋና ዋና የሚባሉ ችግሮችን አንጥረው እንዲያወጡና እንዲመክሩ መፍትሄ ናቸው የሚሏቸውንም ሐሳቦች በጥልቀት እንዲፈትሹ ሁኔታዎች የተመቻቹባቸው ቀኖች እንደነበሩ ገልጸዋል። ወደ ስብሰባው የተጋበዙት የፖለቲካ ድርጅቶች በተለያዩ እምነቶችና አስተሳሰቦች ወይም በጎሳ ማንነትም የተደራጁ እንደነበሩ የጠቀሱት ዶክተር እርቁ የተጠሩባቸውን 4 መመዘኛዎች ዘርዝረዋል።
አንዱ የኢትዮጵያ አንድነትና ሉዓላዊነት ጥያቄ ውስጥ የማይገባ ድርጅቶቹ በዛ አቅጣጫ በፕሮግራማቸውም ላይ ግልጽ አድርገው ያስቀመጡት መሆን አለበት የሚል ነው። ሁለተኛ ደግሞ የግለሰብ ነጻነት፣ የዲሞክራሲ መብት እና በአጠቃላይ የሰብአዊ መብት ድንጋጌዎችን የሚያከብሩና ለዛም የታገሉ የሚል ነው። ሶስተኛ ደግሞ በተቃዋሚነት ወይም በለውጥ ፈላጊነት ያቆሙና ያንንም የቆሙበትን ዓላማ ለሕዝብ ያስረዱ፣ አራተኛ ደግሞ ተከታይ ያላቸው። በእነዚህ መስፈርቶች ተነስተን ነው ጥሪ ያደረግነው።
አሁን ኢትዮጵያ ውስጥ ሊቀለበስ የማይችል የለውጥ ጥያቄ አለ የሚሉት አቶ የሸዋስ አሰፋ በመጪው አንድ ወር ጊዜ ውስጥ ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ያካተተ አገር አድን ተብሎ የተሰየመ ጉባኤ ለማካሄድ ኃላፊነት መውሰዳቸውን አመልክተዋል።
የኢትዮጵያ ሕዝብ አምባገነን የማይሸከምበት ደረጃ ላይ ደርሷል። ያለውን ብቻ ሳይሆን የሚመጣውንም የሚያስተናግድ አይደለም እና ይሄ ጥሩ ሁኔታ ነው በሚል ሽግግሩን ማገዝ ነው። እኛ ከዚህ ፊት ስንጠይቅ እንደነበረው መጀመሪያ ፖለቲካ እስረኞች በሙሉ መፈታት አለባቸው፣ አንድም ሳይቀር። ከዛ ቀጥሎ አገር አድን ውይይት እነዚህ የታሰሩና የተፈቱ የፖለቲካ አመራሮችን ጨምሮ፣ በውጭ ሀገር ያሉትን ጨምሮ፣ በየትኛውም የትግል ስልት ያሉትን ሁሉ ጨምሮ ውይይት መደረግ አለበት። ከዚያ በኋላ የሽግግር መንግስት ወይም የሽግግር ስርዓት መፈጠር አለበት። እነዚህ ናቸው ስቴፖች። ስለዚህ በእኛ እምነት አሁን የመጀመሪያው ስቴፕ በተሟላ ደረጃም ባይሆን እየተሄደ ነው። ብዙ ፖለቲካ እስረኞች እየተፈቱ ነው። ቀጥሎ አገር አድን የሆነው ውይይት መደረግ አለበት። ለዚህ ትብብር ጥሩ መሰረት ነው የጣለው። ይሄንን አገር ውስጥ ለማድረግ ኃላፊነት ወስደናል። አገር ውስጥ ያለን ፓርቲዎች እናዘጋጃለን አሁን ይህን ውይይት ከሁሉም የፖለቲካ ኃይሎች የተወጣጡ በተለይ ሀቀኛ የፖለቲካ ፓርቲዎችን ያጠቃለለ ውይይት እናደርጋለን። አገር ውስጥ ዋና ነጥቦች ግን የኢትዮጵያ አንኳር ችግሮች ምንድን ናቸው? ምንም የማይካደው አገዛዙ አንድ ችግር ነው። በእርግጥ ከዚህ በፊትም ባለው ሁኔታ የኢትዮጵያ ሕዝብ በመረጠው ተዳድሮ ያቅም በንጉሱም በደርግም በኢህአዴግም አምባገነን ነው ላዩ ላይ የሚወጣበት እና አንዱ በመረጠው ያለመተዳደርና አሁንም ያመቀጠሉ ነው የህወሓት ፕሮግራም እና የፌዴራል አወቃቀር እነዚህ ሁሉ ተነስተዋል። አገዛዙ ለለውጥ ዝግጁ አለመሆኑ እነዚህ ችግሮች በተቃዋሚው በኩል ደግሞ ተበታትነው አንድ ሳይሆን የኢትዮጵያን ህዝብ ትግል ከማገዝ ይልቅ ወደ መጠላለፍ መሄዱ እነዚህ ሁሉ ችግሮች ተነስተዋል። በህዝብ በኩል ደግሞ የሞተ የቆሰለም ቢሆን ኦርጋናይዝድ የሆነና በሁሉም ቦታ በአንድ አይነት ሰዓት በአንድ አይነት ጊዜ ካልሆነ የለውጥ ጥያቄው በየተራመው ሞት ነው የሚሆነው የሚል አጠቃላይ ችግሮችን ከዳሰስን በኋላ መፍትሄው ቅድም እንዳልኩት አገር አድን የሆነ ውይይት ያስፈልጋል። ለዛ ደግሞ አግላይ ያልሆነ እንግዲህ በጣም በተደጋጋሚ ሲነሳ የነበረው ከንጉሱ ወደ ደርግም ከደርግ ወደ ኢህአዴግም ያለው ሽግግር አግላይ የሆነ ነበርና ያንን ያረመ ንግግር ያስፈልጋል። ሁሉንም ያካተተ ማለት ነው። ይሄ ጅምር ነው። ሌሎች የፖለቲካ ድርጅቶች መገለል የለባቸውም። ሀሳብ መስጠት አለባቸው። ሀሳብ ያላቸው ሰዎችም ሀሳባቸውን እዚህ ውስጥ ማስገባት አለባቸው። በእርግጥ አድካሚ ሊሆን ይችላል፣ ግን የሁሉንም ሀሳብ እንግዲህ ኢትዮጵያ ዳይቨርስ የሆነች ሀገር ናት ካል የሁሉንም ሀሳብ ማካተት አንዱ ችግር ነው እስካሁን ታይቶ የነበረውና ይህን ጉባኤ ይህንን መቅረፍ አለበት በሚቀጥሉ ስብሰባዎች የሚል ነው።
ስብሰባዎችን የሚከለክለው የአስቸኳይ ጊዜ አዋጁ የተጣለው የሲያትሉ ስብሰባ በተጀመረበት ዕለት ባለፈው የካቲት 9 ነበር። እናም በአንድ ወር ጊዜ ውስጥ ኢትዮጵያ ውስጥ እንዲህ አይነት ጉባኤ ለመጥራት የሀገር ውስጥ ፓርቲዎቹ ኃላፊነት ሲወስዱ አዋጁን ግምት ውስጥ አስገብተው ይሆን?
አዎ፣ በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም። ሰማያዊ ፓርቲም ከዚህ በፊት እንደምታስታውሰው ኢትዮጵያን ማን ይታደጋት የሚል በአምባሳደር አዳራሽ አድርጓል እና እንደተባለው እነሱንም እኛንም ሀገርን የሚያድን ነው በሚል መንፈስ ይሄን ስብሰባ ይሄ ህዝባዊ ስብሰባ አይደለም ወይም ሰላማዊ ሰልፍ አይደለም። ትልልቅ ሰዎች ኃላፊነት የሚሰማቸው ሰዎች የሚሰበሰቡበት ነው። ስለዚህ ብዙም ችግር ይገጥመዋል ብለን አናስብም። አድርገን እናውቃለን። ከዚህ በፊትም አስቸኳይ ጊዜ አዋጁም እያለ አድርገናል።
መቼም እነዚህን ነገሮች ወደዛ ጠጋ እያለን ስንሄድ የምናያቸውና የምንነጋገርባቸው ይሆናሉ አቶ የሸዋስ። ነገር ግን በተለይ በፖለቲካው ዓለም ውስጥ ያሉ በውጭ ያሉ ሰዎች ብዙ ጊዜ ወደ ሀገር ለመመለስ ስጋት አለባቸው፣ የመታሰር ስጋት አለባቸው፣ የደህንነታቸው ጉዳይ አለ እና ኢትዮጵያ ውስጥ እናዘጋጃለን ስትሉ ስለ ደህንነታቸው ምን ዋስትና ይኖራቸዋል? ይመለከተናል የኢትዮጵያ ጉዳይ የሚሉ አካላት ሁሉ ቢገኙ ነው እንደዚህ አይነት ስብሰባና ጉባኤ ሲካሄድ? ይህን አስባችሁበታል?
እንግዲህ በአዘጋጅ በኩል የሚታሰበው ቅድም እንዳልከው ሁሉንም ያሳተፈ እንዲሆን ጥሪ ማድረግ ነው። ወደዚህም ቢሆን የታሰበውን ያክል ሰው ወይም ቢያንስ 10-15% የሚሆን ሰው ቀርቷል እና ወደዛም በሚዘጋጅበት ጊዜ የሚችለው ይመጣል። ዋናው ግን በመንፈስ አንድ መሆን ነው። ያ ጉባኤ የጋራችን መሆኑን አገር አድን መሆኑን በተለያየ መንገድ አብሮ መስራት ይቻላል። ዘመኑ የቴክኖሎጂ ነው። በኢንተርኔትም በምንም መከታተልና የዛ አካል መሆን ይቻላል። እንደው የማይቻልበት እንኳ ሁኔታ በስራም በምንም ቢፈጠር ማለት ነው።
የሲቪክ ማህበራት ኃላፊነት ህዝቡን ማንቃት፣ ሲቪሉን ህዝብ መቀስቀስ፣ ለመብቶቹ እንዲቆም ማድረግ ከዋና ዋና ስራዎቻቸው መካከል ናቸው ያሉት አቶ የሸዋስ አሰፋ የትብብርን ተግባር አድንቀዋል። ከአቶ የሸዋስ አሰፋና ከዶክተር እርቁ ይመር ጋር የተደረገው ሙሉ ውይይት በዌብሳይታችንና ፌስቡክ ገጻችን ላይ ሰፍሯል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን ዲሲ።